ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ታህሳስ 26 2016 ዓ.ም ዝግጅታችን ጀመረ። ከሶማሌላንድ ጋር የተደረሰውን የመግባቢያ ስምምነት በተመለከተ ለተሰጡ መግለጫዎችና አስተያየቶች ኢትዮጵያ ምላሽ ሰጠች። በአርባ ምንጭ ዙሪያ ልዩ ልዩ ጥያቄ የሚያቀርቡ ነዋሪዎችና የጸጥታ አካላት መካከል በተከሰተ ግጭት 7 ሰዎች መገደላቸውን ነዋሪዎች አስታወቁ።
ሽንኩርት ከ60 ብር ተነስቶ አሁን 120 ገብቶ ማውረድ አቅቶ እስካሁን ቆይተናል። አሁን እንግዲህ ማመት ባል 150 ብሉም ሰው ይገዛል፣ ምንም ማድረግ አይችልም። ግን ይሄንን ለማውረድ በየጠናው መንግስት መዋቅሮች ሁሉ መስራት የሚገባው እንዲሰሩ መልእክቴን አስተላልፋለሁ። ህዝቡ ያለቅሳል፣ ለማላውራ ይላል፣ ለማልናገር ይላል። አጋጣሚዎቹን አግኝቶ አሁን ይህ ራስ አጋጣሚ ነው ይልን።
በኢትዮጵያ የክርስትና እምነት ተከታዮች በመጪው እሁድ የሚያከብሩትን የገና በዓል አስመልክቶ ከተጠናቀሩ ዘገባዎች የተቀነጨበውን ነው የሰማችሁት። ዝርዝሩን ከአብይ ርዕስ በኋላ እንመለስበታለን። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ለዜናው ደረጀ ደስታ እዚህ አጠገቢ ይገኛል። የምሽቱ የፕሮግራሙ ዋና አዘጋጅ ቆንጂት ታየናት። ዝግጅቶቻችን እንዲህ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ ደረጀ ልውሰዳችሁ።
በድጋሚ እንደምናመሻችሁ። ኢትዮጵያ በሶማሌላንድ ጉዳይ መልስ ሰጠች። ሱዳን የኬንያ አምባሳደሯን ጠራች። ብሊንከን ወደ መካከለኛው ምስራቅ ተመለሱ። የሚሉት ይገኙበታል። ሌሎችንም ይዘናል። አሁን ወደ ዝርዝሩ እናልፋለን። ኢትዮጵያና ሶማሌላንድ በደረሱበት የመግባቢያ ሰነድ ስምምነት ላይ እየተሰጡ ያሉ መግለጫዎችና አስተያየቶች ያልጠበቅናቸው አይደሉም ሲሉ የብሔራዊ ደህንነት አማካሪ ሚኒስትሩ ሬድዋን ሁሴን ዛሬ ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ ምልልስ ተናግረዋል። መግለጫዎቹን በተለያየ መልክ እንደሚመለከቱ የጠቀሱት አምባሳደር ሬድዋን በመጀመሪያ ደረጃ ኢትዮጵያ በልማቷ ከቀጠለችና ከዓለም አቀፍ መድረክ ጋር የሚያገናኛትን የባህር በር ካገኘች በሁለት እግሯ ልትቆም ትችላለች የሚል ስጋት አላቸው ያሏቸው አካላት እሳትና ነዳጅ ሲያቀብሉ አይተናል ብለዋል። በሌላ በኩል በቀጠናው ተጨማሪ ውጥረት ሊፈጠር ይችላል በሚል ስጋት ወደ ግጭት እንዳታመሩ የሚል ምክር የለገሱ እንዲሁም ሁኔታውን በልኩ የሚገነዘቡና አዲስ ነገር እንደሌለ አይተው የተውም አሉ ሲሉ አክለዋል። የሆነው ነገር የገመትነው ቢሆንም የራሳችን የምንላቸው ሰዎች ከሌላው በላይ ሲወራጩ ሲታይ ያስቆጫል፣ ያሳዝናልም ያሉት ሬድዋን ኢትዮጵያ ራሷ የምትቆጣጠረውና የምታለማው የባህር በር መኖሩ ለሀገሪቱ ደህንነትና የንግድ እንቅስቃሴ ትልቅ ሚና እንደሚኖረው አብራርተዋል። ለሶማሊላንድ ይሰጣል ስለተባለው እውቅናም የተናገሩት አምባሳደር ሬድዋን የመግባቢያ ሰነዱ ጉዳይ ወደ ተሟላ ስምምነት ደርሶ መሬቱን ስንረከብና ሂደቱ ሲቋጭ እነሱ እውቅና ለማግኘት የሚያደርጉን ጥረት በተመለከተ ኢትዮጵያ አቋም የምትወስድበት ደረጃ ላይ እንደርሳለን የሚሉ አመላካች ነገሮች ናቸው ያሉት ብለዋል። ስለዚህ ስምምነቱን አልተረከብንም፣ መስማማት እንዳለብን ግን ተስማምተናል፣ እርሱን ደግሞ በመግባቢያ ሰነድ ፈርመናል ብለዋል። በአነጋጋሪነቱ የሚሰጡ አስተያየቶችና መግለጫዎች የቀጠሉ ሲሆን የሶማሌላንድ ቅኝ ገዢ የነበረችው ብሪታንያም ውጥረቶች እንዲረግቡ ጠይቃለች። የእንግሊዝ ኤምባሲ ከሞቃዲሾ ኤክስ ላይ ባወጣው መልእክት የሶማሊያ ፌዴራል ሪፐብሊክ ሉዓላዊነትና የግዛት ጥብቅነትን እንደምናከብር በድጋሚ እናረጋግጣለን ብሏል። አድማጮች፣ የዚህ ዝርዝር በአብይ ርዕስ ይቀርባል። ሱዳን የኬንያ ፕሬዝደንት ዊሊያም ሩቶ ከፈጥኖ ደራሹ ጦር አዛዥ መሐመድ ሐምዳን ደጋሎ ጋር ያደረጉትን ንግግር በመቃወም ናይሮቢ የሚገኙትን አምባሳደሯን ጠራች። ካለፈው ሚያዝያ ጀምሮ በአብደል ፈታ አልብርሃን ከሚመራው መደበኛ ጦር ጋር ጦርነት ውስጥ የገቡት ደጋሎ በግጭት ውስጥ የመጀመሪያቸው የሆነውን ጉብኝታቸውን በምስራቅ አፍሪካ አገሮች አካሂደዋል። ቀደም ሲል ዩጋንዳ፣ ኢትዮጵያና ጅቡቲ እንዲሁም ኬንያን የጎበኙት ደጋሎ በአሁኑ ወቅት ደቡብ አፍሪካ ይገኛሉ ሲል AFP በትናንት ሐሙስ ዘገባው አመልክቷል። በቅርብ ወራት ውስጥ አንዳንድ ይዞታቸውን በፈጥኖ ደራሹ ጦር አጥተዋል የተባሉት አልብርሃን በጉብኝቱ ያልተደሰቱ ሲሆን ደጋሎ ዓለም አቀፍ ዕውቅና እንዳያገኙ ፍላጎት እንዳላቸው ዘገባው አመልክቷል። በሱና ዜና አገልግሎት የወጣው የሱዳን ተጠባባቂ የውጭ ጉዳይ ሚኒስትር አሊ አልሳዲቅ መግለጫ አምባሳደሩ የተጠሩት የኬንያ መንግስት ለአማጺ ሚሊሻው መሪ ያደረገውን ይፋዊ አቀባበል በመቃወም ማብራሪያ እንዲሰጡ ነው ብሏል። ግጭቱን ለመሸምገል የምትሻው ኬንያ ከዳጋሎ ጋር የግንኙነት መስመሮችን ሁሉ ክፍት በማድረጓ በአልቡርሃንና በናይሮቢ መንግስት መካከል ያለው ግንኙነት ለወራት ሻክሮ መቆየቱ ተነግሯል። በሁለቱ ጄኔራሎች መካከል ሱዳን ውስጥ በተፈጠረው የሀገር ውስጥ ግጭት በጥንቃቄ በተወሰደ ግምት ከ12,190 በላይ ሰዎች መገደላቸው ተመልክቷል። የቡርሃን አስተዳደር እንደ ሱዳን መንግስት መግለጫዎችን ማውጣቱን ቢቀጥልም የዳጋሎ ፈጥኖ ደራሽ ኃይሎች የካርቱም ጎዳናዎችን እንዲሁም ሁሉንም የዳርፉር መንገዶችና ለሱዳን የዳቦ ቅርጫት ናት የምትባለውን አብዛኛውን የአልጀዚራ ማዕከላዊ ግዛት እንደሚቆጣጠሩ ተነግሯል። በሁለቱ የሱዳን ጄኔራሎች መካከል የተካረረው ጥላቻ በማየሉ ግጭቱን ለማስቆም የሚደረጉ የሽምግልና ጥረቶች መገታታቸው ተገልጿል። በሌላም በኩል በተባበሩት መንግስታት ሰብአዊ ጉዳዮች ምክትል ዋና ጸሐፊ ማርቲን ግሪፍትስ 9 ወራት የፈጀው የሱዳን ጦርነት አገሪቱን በየቀኑ ወደ ከፋ መቀመቅ እየከተታት ነው ማለታቸውን የመንግስታቱ ድርጅት ቃል አቀባይ ትናንት ሐሙስ ኒውዮርክ ውስጥ ለጋዜጠኞች በሰጡት መግለጫ ተናግረዋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ትሬምሌ ትናንት ታህሳስ 26 በሰጡት መግለጫ በዚህ ዓመት ሱዳን ውስጥ ወደ 25 ሚሊዮን የሚጠጉ ሰዎች ሰብአዊ እርዳታ ያስፈልጋቸዋል። ይሁን እንጂ ግን እየተባባሰ የመጣው ግጭት አብዛኞቹን ከአቅማችን በላይ እያደረጋቸው ነው ብለዋል። ግሪፍትስ በግጭት ውስጥ ያሉ ወገኖች ሰላማዊ ሰዎች ደህንነት እንዲጠብቁ፣ ሰብአዊ አገልግሎት ተደራሽነት እንዲኖርና ጦርነቱን በአስቸኳይ እንዲያቆሙ ጠይቀዋል ሲሉም ቃል አቀባዩ ተናግረዋል። እንደ አውሮፓ አቆጣጠር በ2024 ዓለም አቀፉ ማህበረሰብ በተለይ በሱዳን ግጭት ውስጥ ባሉ አካላት ላይ ተጽዕኖ የሚያሳድሩ ጦርነቱን ለማስቆምና በሚሊየን የሚቆጠሩ ሲቪሎችን ለመርዳት የታሰቡ ሰብአዊ ተግባራትን ለመጠበቅ ቆራጥና አፋጣኝ እርምጃ መውሰድ አለባቸው ሲሉ ግሪፍቲስት መጠየቃቸው በቃል አቀባዩ መግለጫ ተመልክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ግጭቱ ወደ ሌሎችም አካባቢዎች እየተዛመተ ነው የሚል ስጋት ባየለበት ሁኔታ ውስጥ እስራኤልን ጨምሮ በርካታ ሀገራትን ለመጎብኘት ትናንት ሐሙስ ወደ መካከለኛው ምስራቅ አምርተዋል። ባለፈው ማክሰኞ በቤይሩት የሐማስ ምክትል ኃላፊ አልአሮሪ ከተገደሉ በኋላ በእስራኤልና በሊባኖስ ታጣቂ ቡድን ሂዝቦላ መካከል ውጥረት ነግሷል። ግጭቱ ወደ ሌሎች አካባቢዎች ሊዛመት ይችላል የሚል ስጋትም ፈጥሯል። እስራኤል ግድያውን መፈጸሟን አላመነችም ወይም አላስተባበለችም። የቪኦኤ ሲንዲ ሴን ያጠናቀረችውን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል።
ብሊንከን ወደ እስራኤል የተመለሱት በእስራኤልና በሐማስ መካከል ያለው ጦርነት 3 ወር ሊሞላው ትንሽ ሲቀረው ነው። ሐማስ እስራኤል ላይ እንደ አውሮፓውያን አቆጣጠር ጥቅምት 7 ድንገት ጥቃት በማድረስ 1200 እስራኤላውያንን ከገደለ በኋላ ይህኛው የብሊንከን 4ኛው ጉብኝት መሆኑ ነው። የውጭ ጉዳይ ሚኒስትር ቃል አቀባዩ ማቲው ሚለር የውጭ ጉዳይ ሚኒስትሩ በሚቀጥለው ሳምንት ውስጥ ቱርክን፣ ግሪክን፣ ዮርዳኖስን፣ ካታርን፣ የተባበሩት አረብ ኤምሬቶችን፣ ሳውዲ አረቢያን፣ እስራኤልን፣ ዌስት ባንክና ግብፅን ይጎበኛሉ። ከየሀገራቱ የውጭ ጉዳይ ሚኒስትሮችና ከሌሎች ጋርም ይወያያሉ ሲሉ ትናንት ሐሙስ ተናግረዋል። ባለፈው ማክሰኞ በቤይሩት የሐማስ ምክትል ኃላፊ ሳሌህ አልአሮረይ ከተገደሉ በኋላ በእስራኤልና በሊባኖስ ታጣቂ ቡድን ሂዝቦላ መካከል ውጥረት ነግሷል። ግጭቱ ወደ ሌሎች አካባቢዎች ሊዛመት ይችላል የሚል ስጋትም ፈጥሯል። የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር ብሊንከን ይህንን ውጥረት ለማርገብ ይሰራሉ ይላሉ።
He will focus on, as he has consistently since October 7th, እንደ አውሮፓን አቆጣጠር ከጥቅምት 7 ቀን ጀምረው ያለማቋረጥ ሲያደርጉ እንደነበረ ሁሉ አሁንም ትኩረታቸውን ግጭቱ እንዳይስፋፋ መከላከል ላይ አድርገው ይሰራሉ። ግጭቱ እንዳይቀጣጠል ለመከላከል ወገኖቹ በክልሉ ያላቸውን ተደማጭነት እንዲጠቀሙበት ይችላሉ የሚለውን ጨምሮ ምን ማድረግ እንደሚችሉም ይወያያሉ። ይህ ግጭት ከጋዛ አልፎ ቢዛመት ለእስራኤል ለአካባቢም ይሁን ለዓለም አይጠቅምም።
እስራኤል እንደ አውሮፓውያን አቆጣጠር ከጥቅምት 7ቱ ጥቃት በኋላ የሐማስ መሪዎችን ለማጥፋት የዛተች ሲሆን በሰሜን ድንበሯ ሊባኖስ በኩል ያለው ጦሯ በተጠንቀቅ እንዲቆም አዛለች። ጦርነቱ ከተጀመረ ጊዜ አንስቶ ከ22,000 በላይ ፍልስጤማውያን ጋዛ ውስጥ በእስራኤል ተገድለዋል። ፕሬዚደንት ባይደን የሐማስ ጥቃትን ተከትሎ እስራኤል ራሷን የመከላከል መብት እንዳላት በመግለጽ በሰጡት ድጋፍ ጠንካራ ተቃውሞና ትችት ቀርቦባቸዋል። የፖለቲካ ጠበብት እስራኤል ጦርነቱን በምትመራበት መንገድ ላይ የባይደንም ሆነ የብሊንከን ተጽዕኖ የማሳደር አቅም ተስፋ ያለው አይደለም ይላሉ። ከነዚህ መካከል የመካከለኛው ምስራቅ ፖሊሲ ተቋም ምክትል ፕሬዚደንት ብራያን ካቱሊስ አንዱ ናቸው።
There's this myth that the United States has some magic button or lever that if we
እንደ መስለኝ ዩናይትድ ስቴትስን ዮናስ ማታ ያቅም ያላት አድርጎ የማየት የተሳሳተ አመለካከት አለ። የተወሰኑ የጦር መሳሪያዎች መልአክ ብታቆም ወይም አንዳንዶቹ ሴናተሮች እንዳሉት እስራኤል ራሷን ለመከላከል ለምታደርገው ጥረት የገንዘብ ድጋፍ ማድረግ ቢቆም እስራኤል የተረቀኑባትን ስጋቶች በተለየ መንገድ ታያቸዋለች የሚል የተሳሳተ አስተያየት ያለ ይመስለኛል።
በጋዛና በዌስት ባንክ ውስጥ ያሉ ሲቪሎችን መጠበቅና መርዳት በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን የእስራኤል ጉብኝት ቀዳሚውን ስፍራ የሚይዙ መሆናቸው ተነግረዋል።
የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ መንግስታቸው ፍልሰተኞችን በመቆጣጠር ረገድ ደካማ አፈጻጸም ማሳየቱን ፖሊሲውም አለመስራቱን ተናገሩ። ሜሎኒ በተለያዩ አብይ ጉዳዮች ላይ ትናንት ሐሙስ በሰጡት ጋዜጣዊ መግለጫ በመንግስታቸው ፍልሰተኞች ፖሊሲ ውስጥ ያሉትን ተግዳሮቶችና ድክመቶች አጉልተው በማውጣት የመፍትሄ ሐሳቦች ናቸው ያሏቸውንም አብራርተዋል። በእርዳታ ብቻ ከመተማመን የፍልሰተኞች ምንጭ ለመክታት ከአፍሪካ ሀገራት ጋር ለተጠናከረ አጋርነት ኢንቨስት ማድረግ እንደሚያስፈልግ ጠቅላይ ሚኒስትሯ ለአውሮፓ አጋሮቻቸው ተናግረዋል። ሜሎኒ በቅርቡ የአውሮፓ ህብረት የፍልሰትና የጥገኝነት ስምምነት ማድረጉ ለጣሊያንና ለሌሎች ጥገኝነት ተቀባይ ሀገራት መጠነኛ መሻሻሎችን ቢያመጣም እየጨመረ ለመጣው የፍልሰተኞች ችግር ግን ሁሉን አቀፍ መፍትሄ ይጎድለዋል ብለዋል። ህጋዊ ስደት መንገዶችን አስፈላጊነት ለማሳየት ወደ አውሮፓ ለመሰደድ ብቁ የሆኑ ግለሰቦችን ሁኔታ የሚገመግሙ ቦታዎች እዚያው አፍሪካ ውስጥ እንዲመሰረቱም ሜሎኒ ሀሳብ አቅርበዋል። እንደ አውሮፓ አቆጣጠር በ2023 ወደ ጣሊያን የገቡ ፍልሰተኞች ካለፈው ዓመት ጋር ሲነጻጸር የ50% ጭማሪ ማሳየቱን መረጃዎችን የጠቀሰው አሶሲየትድ ፕሬስ ዘግቧል። ፍልሰትን ለማስቆም ቃል ገብተው ለተመረጡት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ትልቅ ፈተና ነው ተብሏል። በመጨረሻም ሴኔተር ግራሃም እስራኤል ውስጥ ከኔታንያሁ ጋር ተወያዩ። የዩናይትድ ስቴትስ የህግ መወሰኛው ምክር ቤት አባል ሪፐብሊካኑ ሴኔተር ሊንዚ ግራሃም ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ትናንት ሐሙስ በቴል አቪቭ ተገናኝተው መክረዋል። ከስብሰባው በኋላም ግራሃምና ኔታንያሁ ለመገናኛ ብዙሃን መግለጫ የሰጡ ሲሆን ሴናተር ግራሃም ዩናይትድ ስቴትስ ለእስራኤል ያላትን ድጋፍ አረጋግጠዋል። ግራሃም በንግግራቸው በዚህ ክልል ለሀገራችሁ መረጋጋት ለማምጣት አሁን የበለጠ ቁርጠኛ ነኝ፣ ምክንያቱም የኢራን ዓላማ ከአረቡ ዓለም ጋር ለመቀራረብ የምታደርጉትን ጥረት ማጥፋት ነው ብዬ አስባለሁ ብለዋል። የዩናይትድ ስቴትስ ሴኔተር እንደ አውሮፓ አቆጣጠር ጥቅምት 7 2023 የሐማስ ታጣቂዎች በእስራኤል ላይ ባደረሱት ጥቃት የደረሰውን ውድመት ባዩበት በከፋር አዝ ኪቡዝ ዙሪያ በመገኘት ተመልክተዋል። ሪፐብሊካኑ ግራም የኢራን አስከፊ ግጭት እውን ለማድረግ እንዲሁም በእስራኤልና በአረቡ ዓለም መካከል እርቅ ለመፍጠር ከባይደን አስተዳደር ጋር በጋራ ለመስራት ቁርጠኛ መሆናቸውን ተናግረዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ታህሳስ 26 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ወደ ዕለቱ የአብይ ርዕስ ዘገባ እንለፍ። የሶማሌላንድ ለሀገር እውቅና ጉዳይ ኢትዮጵያ በባህር በር የሚያስገኝናትን መሬት ከተረከበች በኋላ የሚታይ መሆኑን አምባሳደር ሬድዋን ገለጹ። ብሪታንያ በበኩሏ በመግባቢያ ስምምነቱ ምክንያት የተፈጠረው ውጥረት እንዲረግብ ጠይቃለች። ስምምነቱን ተከትሎ የተሰጡ መግለጫዎችና አስተያየቶች ያልጠበቅናቸው አይደሉም ሲሉ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ተናግረዋል። ኬኔዲ አባተ ዝርዝር አለው።
በአነጋጋሪነቱ በቀጠለው የኢትዮጵያና የሶማሊላንድ የመግባቢያ ሰነድ ስምምነት ላይ የሚሰጡ አስተያየቶችና መግለጫዎች ሲቀጥሉ፣ የሶማሊላንድ ቅኝ ገዢ የነበረችው ብሪታንያም ከስምምነቱ ጋር በተያያዘ በአፍሪካ ቀንድ እየተባባሰ የመጣው ውጥረት እንዲረግብ ጠይቃለች። ሞቃዲሾ የሚገኘው በሶማሊያ የእንግሊዝ ኤምባሲ በኤክስ ገጹ ላይ ባስተላለፈው መልእክት በአፍሪካ ቀንድ እየተባባሰ ያለው ውጥረት ዩናይትድ ኪንግደምን አሳስቧታል ብሏል። የሶማሊያ ፌዴራል ሪፐብሊክን ሉዓላዊነትና ግዛታዊ አሃድነት እንደምናከብር በድጋሚ እናረጋግጣለን ያለው ኤምባሲው ችግሮችን በሰላማዊ መንገድ ለመፍታት ውይይት እንዲደረግም ጥሪ ማቅረቡን አዣንስ ፍራንስ ፕሬስ ዘግቧል። ጉዳዩ አሳስቦናል፣ የሶማሊያ ሉዓላዊነት መከበር አለበት እያሉ መግለጫ ከሰጡ የዓለም አቀፍ ማህበረሰብ አካላት መካከል ዩናይትድ ስቴትስ፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ የኢስላማዊ ትብብር ድርጅት እና የአረብ ሊግ ይገኛሉ። ኢትዮጵያውያንን ጨምሮ የተለያዩ ተጽዕኖ ፈጣሪ ግለሰቦችና ድርጅቶችም አስተያየት በመስጠት ላይ ናቸው። ከተለያዩ አካላትና አቅጣጫዎች እየተሰጡ ላሉት አስተያየቶች፣ ለሚንጸባረቁት ስጋቶችና ለሚተላለፉት መልእክቶች የኢትዮጵያ ጠቅላይ ሚኒስትር የብሔራዊ ደህንነት አማካሪ ሚኒስትር ሬድዋን ሁሴን ከአገሪቱ ብሔራዊ ቴሌቪዥን ኢቲቪ ጋር ዛሬ ቃለ ምልልስ ሲያደርጉ መልስ ሰጥተዋል። መግለጫዎቹና አስተያየቶቹ ያልጠበቅናቸው አይደሉም ብለው የሚመለከቷቸው ግን በተለያዩ መልኮች እንደሆነ ተናግረዋል።
ኢትዮጵያ በእግሯ እንዳትቆም ሲያሴሩ ያሉ፣ ከውስጡም ሲበረብሩን ከውጭም ሲያሰሩብን ያሉ ሮጠው እሳቱንም ነዳጁም ለማቀበል የሮጡ አይተናል። ሁኔታውን በልኩ የሚገነዘቡና አዲስ ነገር እንዳሌለ ተገንዝበው ደግሞ የተዉም አሉ። ሌሎቹ ቢያንስ ወደ ግጭት እንዳታመሩ በንግግር ብትፈቱት የሚል የጨዋ ደንብ ምክር የለገሱም አሉ። አብዛኛዎቹ ለራሳቸው ሁኔታውን ስለሚያውቁት ደግሞ በጥሞና እያጤኑት ያሉ፣ አቋም ያልወሰዱም አሉ። በድምሩ ስናየው ያልገመትነው ነገር አልሆነም። ያልገመትነውም ባይሆን የሚያስቆጨው የራሳችን ደግሞ የምንላቸው ሰዎች ከሌላው በላይ ሲወራጩ ስታይ ያስቆጫል፣ ያሳዝናል። መቼን ኢትዮጵያ ከዚህ የምትገላገለው የሚል ነገር ይፈጥራል።
ስምምነቱን የሚቃወሙትንም አምባሳደር ሬድዋን ሞግተዋል።
እጇን አጣጥፏ ተቀመጠች እንበል፣ በቃ ጅቡቲ ብቻ ምንም እንዳትሆን እንጸልይ፣ የጅቡቲ መንገድም ምንም እንዳይሆን እንጸልይ ብሎ መንግስት ቢቀመጥ የኢትዮጵያን ዋስትና ያረጋግጥ ነበር ብሎ መከራከር አለባቸው ይህ ዝገት የሚያመጡ ሰዎች። ወይም ኢትዮጵያ በዚህ መንገድ ሳይሆን ከዚህ በተሻለ አማራጭ ልታገኝ ይገባ ነበር ብሎ መምጣት አለባቸው።
ስምምነቱ ሉዓላዊነቴን የጣሰ ነው የምትለው ሶማሊያ በጎረቤት ኢትዮጵያ የተወሰደው እርምጃ ግልጽ ጥቃት ነው ስትል የተባበሩት መንግስታት ድርጅትና የአፍሪካ ህብረት በአስቸኳይ እንዲሰበሰቡ ጠይቃለች። ኢትዮጵያ በስምምነቱ መሰረት ለሶማሊላንድ ሪፐብሊክ በይፋ እውቅና እንደምትሰጥ የሶማሊላንድ ፕሬዝደንት ሙሴ ቢሄ አብዲ ተናግረው ነበር። አምባሳደር ሬድዋን ስለዚህ ጉዳይም ለቴሌቪዥን ጣቢያው ተናግረዋል።
ለ30 ዓመት የተሟላ እውቅና ሳያገኙ ሀገር ሆነው ቆይተዋል። እውቅና ለማግኘት ይሞክራሉ። ይህን በተመለከተ የኢትዮጵያ አቋም ምን ይሆናል የሚል ነው። ይሄ ጉዳይ ወደ ተሟላ ስምምነት ደርሶ መሬቱን ተረክበን ሂደቱ ሲቋጭ እነሱ እውቅና ለማግኘት የሚያደርጉትን ጥረት በተመለከተ ኢትዮጵያ አቋም የምትወስድበት ጋር እንደርሳለን የሚል አመላካች ነገሮች ናቸው ያሉት። ስለዚህ ስምምነት ሆኖ አልተረከብንም፣ ስምምነት ሆኖ አልሰጠንም። መስማማት እንዳለብን ተስማምተናል። እሱን ደግሞ በመግባቢያ ሰነድ ፈርመናል።
በሌላ በኩል የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ትራንት ምሽት ከአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊና የኮሚሽኑ ምክትል ፕሬዝዳንት ጆሴፍ ቦሬል ጋር በስልክ መነጋገራቸውን አስታውቀዋል። ፕሬዝዳንቱ በኤክስ ገጻቸው ላይ የአውሮፓ ህብረት የሶማሊያን ሉዓላዊነትና የግዛት አህድነት በማክበር ረገድ ላደረገው ድጋፍ አመስግኛለሁ ብለዋል። የአውሮፓ ህብረት የሶማሊያ ጠቃሚ አጋር ነው ሲሉም ገልጸዋል። ጆሴፍ ቦሬልም እንዲሁ ከፕሬዝዳንቱ ጋር መነጋገራቸውን በኤክስ ጻቸው ላይ ተጠቅሰው የአውሮፓ ህብረት ለሶማሊያ አንድነት ሉዓላዊነት እና የግዛት አሃድነት ሙሉ ድጋፍ እንደሚሰጥ በድጋሚ አረጋግጣለሁ ብለዋል። የአፍሪካ ቀንድ ተጨማሪ ውጥረት አያስፈልገውም ሲሉም አቋማቸውን አንጸባርቀዋል። በኤደን ባህረ ሰላጤ ላይ ድረጅም የባህር ዳርቻ ያላት ሶማሊላንድ ከ3 አስርት ዓመታት በላይ የሉዓላዊ ሀገርነት ጥያቄ በማቅረብ ላይ ብትሆንም በዓለም አቀፍ ደረጃ እውቅና ሳይሰጣት መቆየቷ ከዓለም አቀፍ ግንኙነቶች በአብዛኛው የተገለለች እንድትሆን አድርጓታል። ከኢትዮጵያ ጋር ከተፈራረመችው የመግባቢያ ስምምነት በኋላ ብሪታንያ እንደ ሀገር ለሶማሊያ የግዛት አሃድነት እውቅና መስጠቷን ብትገልጽም በርካታ የብሪታንያ ፖለቲከኞች ስምምነቱን መነሻ በማድረግ ሀገሪቱ ለሶማሊላንድ እውቅና እንድትሰጥ ግፊት አድርገዋል። የኤፍፒ ዘገባ እንደሚያመለክተው የብሪታንያ የቀድሞ የመከላከያ ሚኒስትር ጋቪን ዊሊያምሰን ለረጅም ጊዜ ዩናይትድ ኪንግደም በቂ ስራ አልሰራችም፣ አሁን ግን መሪነቱን በመውሰድ ሶማሊላንድ በለንደን እውቅና እንድታገኝ ማድረግ አለብን ሲሉ ማክሰኞ ዕለት በኤክስ ገጻቸው ላይ አቋማቸውን ይፋ አድርገዋል። ሞቃዲሾ ሰሜናዊ ግዛቴ ነች የምትላትን የሶማሊላንድ የነጻነት ጥያቄን አጥብቃ ብትቃወምም 4.5 ሚሊዮን ሕዝብ ባላት ሶማሊላንድ ላይ ስልጣን እምብዛም የላትም። ሶማሊላንድ የራሷ መንግስት፣ የጸጥታ ኃይሎችና የገንዘብ ኖት ኖሯት ለሉዓላዊ ሀገርነት ዓለም አቀፍ እውቅና ብቻ የምትፈልግ ናት። የመግባቢያ ሰነዱ ኢትዮጵያ ከሶማሊላንድ በ50 ዓመት ሊዝ የጦርና የንግድ ሰፈር ያለው የባህር በር እንድታገኝ የሚያስችላት ሲሆን ይህም ለሀገሪቱ ደህንነትና የንግድ እንቅስቃሴ ትልቅ ሚና እንደሚኖረው አምባሳደር ሬድዋን ሁሴን አብራርተዋል። ለኢትዮጵያ በሊዝ ኪራይ የባህር በር፣ ለሶማሊላንድ ደግሞ በሂደት የነጻ ሀገርነት እውቅና ከኢትዮጵያ እንድታገኝ ያስችላል የተባለው ስምምነቱ መፈረሙን ተከትሎ ሶማሊያ በሁሉም ህጋዊ መንገድ ግዛቴን እከላከላለሁ ብላለች። በሌላ በኩል በዚህ ስምምነት የሚጎዳ አካልም ሆነ ሀገር የለም ያለችው ኢትዮጵያ የመግባቢያ ስምምነቱን በመፈረሜ የጣስኩት ህግ የለም ማለቷ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። አሁን ወደ ትንታኔው መጽሔት እናልፋለን። በአማራ ክልል ያለውን የጸጥታ ችግር ተከትሎ የአንዳንድ መንገዶች መዘጋት በተለያዩ የሀገሪቱ አካባቢዎች በሚኖሩ የቤተሰብ አባላት በዓልን አንድ ላይ እንዳያከብሩ ማድረጉን በአዲስ አበባ ያነጋገርናቸው የክልሉ ተወላጆች ተናግረዋል። 2016 ዓ.ም ከገባ ወዲህ ለሁለተኛ ጊዜ በዓልን ከወላጆቻቸውና ከቤተሰቦቻቸው ተነጥለው ለማክበር መገደዳቸውንም ጠቁመዋል። የአሜሪካ ድምጽ ያነጋገራቸው የኢትዮጵያ ትራንስፖርት ማህበር ፕሬዝዳንት አቶ ብርሃነ ዘሩ በተለይ በጎጃም መስመር አገልግሎት አለመጀመሩን አረጋግጠዋል። አስቴር ምስጋናው ዝርዝር አላት።
በአዲስ አበባ ከተማ የምትኖረው የኮሌጅ ተማሪ ዞማ ሉሌ ለወትሮ በዓላትን የምታሳልፈው በአማራ ክልል ምስራቅ ጎጃም ዞን አማኑኤል ከተማ ከሚኖሩ ቤተሰቦቿ ጋር ነበር። ዘንድሮ ግን በተለይ እሷ የምትጓዝበትና ዋና ከተማዋን አዲስ አበባን ከጎጃም ጋር የሚያገናኘው መንገድ በጸጥታ ችግር ምክንያት በመዘጋቱ የተለመደውን ጉዞ ማድረግ አለመቻሏን ትናገራለች።
አዲስ ዓመትም በጣም ፈልጌ ነበር መሄድ፣ ግን የነበረው ሁኔታ እንድሄድ አላደረገኝም። ከዚህ በፊት እንደነገርኩሽ ሶስቱን በዓላት ሞር ሄድ ነበረ። እዚህ ያሳለፍኩት በዓል ትዝ አይለኝ እና በጣም ደስተኛ ነበርኩኝ። ያው የለመድኩት ከቤተሰቦቼ ጋር ነው ማሳለፍ በዓል እና ከዛ እዚህ ያሳለፍኩ የነበረው በዓል ግን እውነት ለመናገር ደስተኛ አልነበርኩም። እንግዲህ እግዚአብሔር ከፈቀደ ሰላም ሲሆን እሄዳለሁ።
ከቤተሰቦቿ ጋር ለመገናኘት ሌሎች አማራጮችን አስባ እንደምታውቅ የገለጸችው ዞማ ያ ግን ከአቅሟ በላይ እንደሆነ አስረድታለች።
ከዚህ በፊት የነበረው በትራንስፖርት ነው። ትራንስፖርት ግን በባስ ነበር የምንሄደው። ጥሩ ነበር እሱ። በስኩል ላይ በሱ ነበር የሚሄደው። በፕሌን ሊሄድ ብል ደግሞ ብሩ ትንሽ እንትን ይላል። ከዛ ደግሞ ሄጄ እኔ የደብረ ማርቆስ ነው እንደነገርኩሽ የምኖረው፣ ባህር ዳር ሄጄ በፕሌን ለመመለስ ከዚህ ማርቆስ የሚሄድበትን ያክል ነው እንትን ርቀቱ ማለት ነው። በዛ ምክንያት አላስፈላጊ የሆነ ወጪ ነው የማወጣው።
ሌላዋ ወጣትም ሰላማዊት የማንም ዋና ዋና የሚባሉ በዓላትን በምስራቅ ጎጃም ዞን ደብረ ማርቆስ ከተማ ከሚገኙ ቤተሰቦቿ ጋር ታሳልፍ እንደነበር ገልጻለች። በአማራ ክልል ግጭት ከተቀሰቀሰበት ካለፈው ዓመት መጨረሻ አንስቶ ግን ወደ ትውልድ አካባቢዋ መጓዝ እንዳልቻለች ትናገራለች።
ባህልን ከቤተሰብ ጋር ነበር የማከብረው። ዘንድሮ ያው በሰላም እጦት ምክንያት መንገድም ትራንስፖርት ባለመኖሩ ምክንያት እዚህ ነው የማከብረው። እዚሁ አዲስ አበባ ሙንስትራን እዚህ ነው የማከብረው። ከዚህ በፊት ያው ቤተሰብ ጋር ነበር የምናከብረው። አሁን ግን ትራንስፖርትም ስለሌለ ያዛ አካባቢ ሰላም ስለሌለ ሁለን ጥሩ ስላልሆነ እዚህ ነው።
ከነሐሴ 2015 ዓ.ም ጀምሮ በመንግስት ኃይሎችና በፋኖ ቡድን ታጣቂዎች መካከል እየተካሄደ ያለው ግጭት ህብረተሰቡ ለሚፈልጋቸው የተለያዩ አገልግሎቶች መቋረጥ ምክንያት ሲሆን መቆየቱን ነዋሪዎችና የሰብአዊ መብት ድርጅቶች ጠቅሰዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው ጥቅምት መጨረሻ ባወጣው ሪፖርት በአማራ ክልል አንዳንድ አካባቢዎች ተግባራዊ በተደረገው የእንቅስቃሴ ገደብና የሰዓት እላፊ እንዲሁም በጸጥታ መደፍረስ የተለያዩ ወረዳዎችን የሚያገናኙ የመንገድ መጓጓዣዎች በመቋረጣቸው አሊያም ውስን በመሆናቸው ምክንያት የንግድና ማህበራዊ እንቅስቃሴዎች ላይ ተጽዕኖ መፍጠሩን አመልክቷል። ይህም ነዋሪዎችን ለአቅርቦት እጥረትና ለዋጋ እና በዓልን እንደለመዱት ከዘመዶቻቸው ጋር ለማሳለፍ እንዳልቻሉ ያስረዳሉ።
ወደ አዲስ አበባ የመጣሁት መስከረም ወር ላይ ነው። ልጆችንና ከባለቤቴ ጋር ሆነን የመጣ ነው። አገር ቤት እያለሁ በዓል ምናምን እንደዚህ ሁሌ ከቤተሰብ ጋር አንድ ላይ ሰብሰብ ብለን ነበር ብናከብረው። አሁን ግን በጸጥታ ምክንያት ወደ አዲስ አበባ መኖር ከጀመርኩ በኋላ መለሳለሁ ብዬ አስቤ ነበረ። ግን እንደ አጋጣሚ ሰላም ሁኔታ አሁንም ስላልተረጋጋ ልሄድ አልቻልኩም። ለበዓልም ሄዳለሁ ብዬ አስቤ ነበረ፣ እሱም አልተሳካም። የጸጥታ ሁኔታ አስተማማኝ አይደለም የሚል መረጃ ስላለ እዛ መንገድ አልተከፈተም ነው የሚባለው። በፕሌን ምናምን ለመሄድም ትንሽ ይከብደኛል ከኢኮኖሚ አንጻር።
የአማራ ክልል መንግስት በቅርቡ ባወጣው መግለጫ መጪዎቹን የገናና የጥምቀት በዓላትን ለማክበር ከተለያዩ የሀገሪቱ አካባቢዎች ወደ አማራ ክልል ለሚመጡ የክልሉ ተወላጆች የየብስ ትራንስፖርት ሙሉ ለሙሉ ለማስጀመር ሰፊ ስራ እየሰራ መሆኑን አስታውቋል። እንቅስቃሴው በምን ደረጃ ላይ እንደሚገኝ ግን እስካሁን የወጣ መረጃ የለም። የአሜሪካ ድምጽ ያነጋገራቸው የኢትዮጵያ ትራንስፖርት ማህበር ፕሬዚዳንት አቶ ብርሃኑ ዘሩ በተለይ በጎጃም መስመር አገልግሎት አለመጀመሩን አረጋግጠዋል።
እየወጡ ነው። ከዚህ ከላምበረት መናኸሪያ ተሽከርካሪ ይወጣል እና ከዚህ ከካሊቲ ተሽከርካሪዎች እየወጡ ነው። ከአዲስ አበባው መናኸሪያ ከመርካቶም እየወጡ ነው ያለው። ነገር ግን ያው በዚህ በጎጃሙ መንገድ ላይ ማለት በዚህ በሰሜኑ ወደ ጎጃም ጎንደር የሚያስኬደው ላይ ከአዲስ አበባ በቀጥታ ኦፊሻሊ የጸጥታ ሁኔታ ክሊር ሆኗል እና ጀምሩ የሚል ነገር ስለሌለ እዛ ላይ ትራንስፖርት እየሰጠን አይደለም።
ዋና ከተማዋን አዲስ አበባን ከክልሉ ከሚያገናኙ መንገዶች አንዱ የሆነውን የጎጃም መስመር በተመለከተ ከአማራ ክልል መንግስት የስራ ኃላፊዎች ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ አስቴር ምስጋናው ነው።
በኢትዮጵያ የክርስትና እምነት ተከታዮች ዘንድ በመጪው እሁድ የሚከበረውን የገና በዓል አስመልክቶ የበዓል ዝግጅቱ ምን እንደሚመስል ዘጋቢዎቻችን ከተለያዩ የኢትዮጵያ አካባቢዎች የላኩልንን ዘገባዎች ነው በመቀጠል የምንከታተለው። በመጀመሪያ ወደ አዲስ አበባ እንሄዳለን። በኢትዮጵያ የጸጥታ ችግር ምክንያት የዓመት በዓል ግብይቶች ዋጋ ንሮብናል ሲሉ የፊታችን እሁድ የሚከበረውን የኢየሱስ ክርስቶስ ልደት ወይም ገና በዓልን በሚመለከት ለአሜሪካ ድምጽ አስተያየታቸውን የሰጡ ነዋሪዎች ተናግረዋል። በአዲስ አበባ የበዓል ግብይት ላይ ያነጋገርናቸው ሸማቾችና ነጋዴዎች ከሰላም እጦት ጋር ተያይዞ የሚስተዋለው የመንገዶች መዘጋት በቂ ግብዓት እንደማይቀርብ ማድረጉንና በዚህም የተነሳ የዋጋ ንረቱ መባባሱን ተናግረዋል። በመሆኑም ችግሮች በሰላም እንዲፈቱና የዋጋ ንረቱ እንዲቃለል ጥሪ አቅርበዋል። አዲስ አበባ የሚገኘው ዘጋቢያችን ኬኔዲ አባተ ተጨማሪ አለው።
አቶ ፍቃዱ አሰፋ በተለምዶ ሀያት ተብሎ በሚጠራው አካባቢ በሚገኝ የበግና ፍየል ገበያ ለገና በዓል በግ ሊገዙ መጥተው ነው ያገኘናቸው። ነገር ግን ዋጋው የሚቀመስ አይደለም ይላሉ። ለዚህም ምክንያት ያሉትን አስረድተዋል።
ያው እንደምታዩት ብዙ ግብአት የለም። ያው መንገዶችም ሁሉ ይመስለኛል የለም። ያለው ነገርም ውድ ነው። የሚጠራው ጥሪ በጣም ውድ ነው፣ ከአቅም በላይ ነው።
የላሊበላ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ወንድምነው ወዳጅ ለአሜሪካ ድምጽ እንደተናገሩት በዓሉን በደማቅ ስነስርዓት ለማክበር ቅድመ ዝግጅት ተደርጓል።
አቶ ፍቃዱ አሰፋ በተለምዶ ሀያት ተብሎ በሚጠራው አካባቢ በሚገኝ የበግና ፍየል ገበያ ለገና በዓል በግ ሊገዙ መጥተው ነው ያገኘናቸው። ነገር ግን ዋጋው የሚቀመስ አይደለም ይላሉ። ለዚህም ምክንያት ያሉትን አስረድተዋል።
ያው እንደምታዩት ብዙ ግብአት የለም። ያው መንገዶችም ሁሉ ይመስል
አቶ ፍቃዱ አሰፋ በተለምዶ ሀያት ተብሎ በሚጠራው አካባቢ በሚገኝ የበግና ፍየል ገበያ ለገና በዓል በግ ሊገዙ መጥተው ነው ያገኘናቸው። ነገር ግን ዋጋው የሚቀመስ አይደለም ይላሉ። ለዚህም ምክንያት ያሉትን አስረድተዋል።
ያው እንደምታዩት ብዙ ግብአት የለም። ያው መንገዶችም ሁሉ ይመስለኛል የለም። ያለው ነገርም ውድ ነው። የሚጠራው ጥሪ በጣም ውድ ነው፣ ከአቅም በላይ ነው እና መግዛትም አልቻልንም። የሚጠሩት ያው እንደምታዩት ነው። ትንሹ በቃ 20 ቤት ነው የሚጠራው። ከፍ ያለው ደግሞ እስከ 30 35 25 ነው የሚባሉት። ከባድ ነው በጣም። ጤፋውን 15000 እየተባለ 14500 ነው እና ይህም በጣም ከባድ ነው። ምንድን ነው ስንላቸው መንገድ የለም ግብአት የለም የሚሉት ያው የሁሉም ምክንያት ይሄ ነው።
የበግና ፍየል ነጋዴ የሆነው ብርሃን ፋሲልም ለዋጋ መናር አስተዋጽኦ አበርክቷል ያለውን የመንገድ መዘጋት ችግር ያብራራል።
ያው አንዳንድ መንገድ ላይ ችግር አለ። በመጣበት ሰዓት መኪና ይቆማል። በመንገድ ላይ መኪና የሆነ ይቀጠላል። ከብቶች በመኪና ላይ ይቆያሉ፣ ያራሉ፣ ይውላሉ። ከመንገድ መዘጋቱ አንጻር እና መንገድ ያው በአብዛኛው በእንስሳት ላይ በጣም ኃይለኛ ጉዳት እየደረሰ ነው። በጎች፣ ፍየሎች በመኪና ላይ 3 ቀን 4 ቀን እያደሩ ስለሆነ የመንገዱ መዘጋቱ በጣም ችግር እየፈጠረብን ነው። መንገዱ መከፈትና ያለው ነገር መረጋጋት አለበት።
መሪ ገበያ ተብሎ በሚታወቀው የግብይት ስፍራ እንደ ሽንኩርትና ዶሮ ያሉ የበዓል ግብአቶችን እየሸመተች ያገኘናት ተዘሩ መሸሻ ደግሞ ስለ ገበያ ሁኔታ እንዲት ገልጻለች።
እንቁላል 15 ብር ነው። ሽንኩርት 150 ብር ነው። ዶሮ ጥሩ ነው ካለው አንጻር ማለት ነው። በዓል እንደመሆኑ መጠን ግን ኑሮ ያው በጣም ጭማሪ አለ። በቃ ቢስተካከል ብዬ ገምታለሁ እንደ እኔ ማለት ነው። እና ክፍለ ሀገርም ያው ካለው አንጻር አሁን መኪና የለም ይሉሃል ምናምን በየሄድክበት ማለት ነው። በየመውጫው ላይ ክፍለ ሀገርም ሆነ በቃ በበሩ ላይ አዲስ አበባ ብቻ ነው። በቃ ሰላም እግዚአብሔር ይመስገን።
ወይዘሮ አማረች ዘውዴንም በበዓል ገበያ ላይ ነው ያገኘ ናቸው።
በአጠቃላይ መንግስት የገበያ ሁኔታ እንዲህ ወደ ላይ የወጣው ለማውረድ የሚያደርገው ጥረት ምን ያህል ከፍተኛ ይመስላል እንጂ ግን ውስጡን ብዙ የተሰራ ስራ የለም። ስለዚህ ሰው እንደ አቅሙ በአገር ውስጥ የሚመረተው ነገር እንኳን በአቅሙ ለመግዛት በጣም የከበደ ሁኔታዎች ናቸው እና ሽንኩርት ከ60 ብር ተነስቶ አሁን 120 ገብቶ ማውረድ አቅቶ እስካሁን ቆይተናል። አሁን እንግዲህ አመት በዓል 150 ብሉም ሰው ይገዛል፣ ምንም ማድረግ አይችልም። ግን ይሄንን ለማውረድ በየአካባቢው በየቀበሌው በየቀጠናው መንግስት መዋቅሮች ሁሉ መስራት የሚገባው እንዲሰሩ መልእክቴን አስተላልፋለሁ። ማለት ህዝቡ ያለቅሳል፣ ለማላውራ ይላል፣ ለማልናገር ይላል። አጋጣሚዎችን አግኝቶ አሁን ይህ ራሱ አጋጣሚ ነው። ይሄ ለኔ
አቶ ቱባ ካሳ የባህል አልባሳት ነጋዴ ናቸው። በዚህም ዘርፍ ያለው ገበያ መቀዛቀዙን ይገልጻሉ።
እንቅስቃሴው ቀዝቃዛ ነው፣ ገበያም በጣም እየወረደ ነው እና ወቅቱም ያው እንደሚታየው በጣም ያው ሰውም አቁሙም ደክሟል። ያው እዚያን ዝም ብለን ያው እንትን ያለ ነው እንጂ ብዙም ያስደስት አይደለም። ግን እግዚአብሔር ይመስገን ያው ይሄ ግርግሩ ነው እንጂ በየዙራ ላይ ሰላም የለም። እንደሚታዩ ኑሮም እንደዚህ ሆነ። አሁን አንድ ሽንኩርት ይኸው 120 ብር ነው። ዛሬ 120 ብር ሽንኩርት ገዝቶ እንዴት አሁን እዚህ ከዶሮ ጋር ይበላል ሁሉ ነገር። በቃ አሁን ይህን እቺ 1 ኪሎ 130 ገዝቶ እኛ ጋር 4000 ብር ቀምስ እንዴት ይገዛ ዛሬ። ሶ ሽንኩርት ሻሮብት ላይ መሬት ላይ በስብሶ ላይ ያሉ ነው፣ ግን እዚህ 130 ብር እየተሸጠ ነው። ይሄ ምንድን ነው? መንገድ ተዘግቷል፣ ግጭት ተፈጥሯል፣ አያሳልፉም። ያው ይሄ ደግሞ አዋሻ ልብስ በፊት በዚህን ሰዓት ትእዛዝ ልብስ አለ ጥንቀት ያለው ነው ቀምሲ ብሎ በቃ ያለው የሌለው ረብራ አርጎ ነው የሚለበስ። ግን ዛሬ ይኸው ቀን እንደውም ከጎበዘ ነው አንድ ቀምስ የምንሸጠው ነው። ለዛም 100 ብር ጥቅም ነው 200 ብር ጥቅም እና ይሄ ያው አገሩ ሰላም አለማኖሩ ነው እንጂ ሌላ አይደለም።
አስተያየት ሰጪዎቹ ግብአቶች በበቂ ሁኔታ እንዳይገቡ ምክንያት የሆኑ የመንገድ መዘጋት ችግሮች ሊቀረፉ እንደሚገባና ለዚህም ግጭቶችን በሰላም መፍታት አስፈላጊ እንደሆነ ይናገራሉ።
አሁን እንግዲህ መንግስት እንግዲህ መፍትሄ ቢፈጥር መንገዶችን ቢያስከፍት እና አንዳንድ እነዚህ ነገሮች ቢስተካከሉ ቢያንስ ግብአት ይኖር ነበር። ግብአቱ ይኖራል፣ ከዛ ያው ሰው በሚፈልገው መሸመት ይችል ነበር። አሁን ግን በዚህ ከሆነ ከቀጠለ ያው እንደምታዩት ባዶ ነው ሜዳው። እንግዲህ በግም የለም ፍየልም የለም የተወሰኑ ቀድሞ የገቡ ምናምን ያሉት እና እዚህ ላይ መፍትሄ ቢያመጣ በሰላማዊ መንገድ ሁሉም ነገር ቢፈታ በድርድር በሰላም ቢፈታ ጥሩ ነበር ለህዝቡ በተለይ ለድሃው ህብረተሰብ
ብንስማማ ሁሉ ነገር መንገዱ ቢከፈት እንደዚህ ኑሮ አይወደድም። በየዙራ ላይ አሁን ሰሞኑ ራሱ ወደ እኛ ደቡብ መስማር ላይ ሲመጣ ብዙ መኪና ወደ አዋሽ አካባቢ ብዙ መኪና ራሱ ተቃጥሏል አሉ። ይሄ ምንድን ነው? ይሄም ያው ነው ያው ጭማሪ አሁኑ ኑሮ ጉስቁልን አድርጎ እንደዚህ ነው እንጂ ሰላም ድሮ ሰላም ያለን ሰዓት እኮ እኛ አባሻ ልብስ እኮ ታዋቂ ሆነና እኛ እንግዲህ ደግሞ መንግስትን ደግሞ እንደምንም ብሎ በቃ መላ ፈጥሮ በቃ ህዝቡን እንዲስማማ ማድረግ የምችለው እንግዲህ ከፈጣሪ በስተቀር እሱ ነው። እሱ እጅ ስላለ ሁሉ ነገር አሁን እሱ ነው የሚያስተካክሉ።
ህብረተሰቡም ሰላም እንዲወርድ ራሱ ህብረተሰቡ መስራት እንዳለበት ነው። ከግጭት ለመዳን እንደ ሰው እኛ ካሰብ ነው ህጻናት እንዳይሞቱ፣ አዛውንቶች እንዳይጎዱ፣ እናቶች እንዳይጎዱ፣ ህጻናቶች እንዳይራቡ ከፈለጉ ወደ ሰላሙ መጥተው ቢነጋገሩ እኔ በጣም ደስ ይለኛል። እና ሰላም ቢወርድ ኢትዮጵያ ለዘላለም ትኑር። በተረፈ እኔ ሰላም እንዲወርድ ነው ምኞቴ።
ሰላም ሆኖ ሰው እንደፈለጉ ያለ ስጋት ሊወጣ ያለ ስጋት ሊገባ ክፍለ ሀገር የሚሄደው እንደፈለገው ክፍለ ሀገር ሊሄድ ግጭቱ ሰላም እንዲሆን እግዚአብሔር ፊት እንጸልያለን።
የዋጋ ንረትን ለማረጋጋት በማሰብ መንግስት እየወሰደ ባለው ጥብቅ የፊስካልና የገንዘብ ፖሊሲ እርምጃ የብዙ ሸቀጦች ዋጋ እየቀነሰ መሆኑን የብሔራዊ ባንክ ገዥ ማሞ ምህረቱ በቅርቡ መግለጻቸው ይታወሳል። ይሁንና ውጤቱ ወዲያው የሚታይ እንዳልሆነ የገለጹት አቶ ማሞ ምግብ ነክ የሆኑ ግብአቶች ላይ ያለውን የዋጋ ንረት መቀነስ ግን የብዙ አካላትን ተሳትፎ የሚፈልግ ቅንጅታዊ ስራ እንደሚያስፈልግ አስረድተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች፣ ቀደም ሲል ለተፈጠሩ መቆራረጦችና መደጋገሞች ይቅርታ እንጠይቃለን። የገና በዓልን አስመልክቶ ያጠናቀርናቸው ዘገባዎች ይቀጥላሉ። በተከታይ ደግሞ የምናልፈው ወደ ላሊበላ ይሆናል። የኢየሱስ ክርስቶስ ልደት ወይም ገና በላሊበላ ከተማ በደማቅ ስነ ስርዓት ለማክበር ቅድመ ዝግጅት ማጠናቀቁን የከተማ አስተዳደሩ ከንቲባ አስታውቀዋል። ከንቲባው ምዕመኑ የጸጥታ ስጋት ነጻ ሆኖ በዓሉን እንዲያከብር የሚያስችል ዝግጅት መደረጉን፣ የኢንተርኔት አገልግሎት እንደሚኖር፣ የየብስና የአየር ትራንስፖርት አገልግሎቶችም ክፍት መሆናቸውን ገልጸዋል። በአካባቢው ካለው የጸጥታ ችግር አንጻር ግን እንደ ቀድሞ በዓሉ በድምቀት ይከበራል የሚል እምነት እንደሌላቸው ለአሜሪካ ድምጽ አስተያየታቸውን የሰጡ የአካባቢው ነዋሪዎች ተናግረዋል። መስፍን አራጌ ተጨማሪ አለው።
የላሊበላ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ወንድምነው ወዳጅ ለአሜሪካ ድምጽ እንደተናገሩት በዓሉን በደማቅ ስነ ስርዓት ለማክበር ቅድመ ዝግጅት ተጠርቋል። እንደ ከንቲባው በዓሉ በሰላም ተጀምሮ እንዲጠናቀቅ አንድ አብይና ስድስት ንዑሳን ኮሚቴዎች ተዋቅረዋል። ኮሚቴዎቹ የጸጥታን መስተንግዶንና ሌሎች አገልግሎቶችን ያቀላጥፋሉ። ተቋርጦ የነበረው የኢንተርኔት አገልግሎት በዓሉ ምክንያት በማድረግ ለታዳሚው እንዲሰጥ ይደረጋል። የየብስና የአየር ትራንስፖርቶች ተዘጋጅተዋል ብለዋል።
ሆቴሎች ኢንተርኔት እንዲለቀቅላቸው የላይቭ ስርጭት እንዲደረግ ይህን የሚያስተባብር ኃይል አለ። ይሄ ኦልሬዲ ስራው ተጀምሯል። ኢንተርኔቱን ተለቆ ወደ ስራ ተገብቷል። ሆቴሎቹም ወደ ሙሉ አገልግሎት እየገቡ ናቸው። ስድስት በሮች ተለይተው የእንግዳ መውጫና መግቢያ በሮች፣ በእነዚህ እግር የሚያጥቡ እንግዳ የሚያስተናግዱ ወጣቶች ይህን የሚያስተናግዱበት ሎጂስቲክ የማሟላት ስራና ሰው የማሰማራት ስራ እሱም ኦልሞስት አልቋል። ከጤና ጋር በተያያዘ የድንገተኛ ችግር የሚገጥምባቸው ይህን የሚያስተባብሩ ወጣቶች እና የጤና ባለሙያዎች አሉ። ለዚህ የሚያስፈልገውን ሎጂስቲክ ተሟልቷል። ይህን እንግዲህ የክልል መንግስትም በልዩ ሁኔታ በዚህ ጉዳይ ላይ ለማገዝ ዝግጁ ሆኖ የመድኃኒትና የፋይናንስ አቅርቦትም አቅርቡልናል።
ከላሊበላ ከተማ 60 ኪሎ ሜትር ርቀት ላይ የምትገኘው የጋሸና ከተማ ነዋሪ መሆናቸውን የሚናገሩትና ስማቸውን ከመግለጽ የተቆጠቡ አስተያየት ሰጪ አሁን ያለው የጸጥታ ችግር በበዓሉ ድምቀት ላይ ጥላ ሊያጠላ ይችላል ሲሉ ስጋታቸውን ገልጸዋል።
አካባቢው አገሪቱ አለኝ ከምትላቸው የቱሪዝም ቦታዎች አንዱ ነው። ጥሪው የተለመደና በየአመቱ የሚደረግ ጥሪ ቢሆንም አሁን ካለው የአካባቢው የጸጥታ ሁኔታ አንጻር ከፍተኛ ስጋት አለ። በቅርቡም እንደተለመደው በፋኖና በመንግስት የጸጥታ ኃይሎች መካከል ግጭት ተካሂዶ ብዙ ሰዎች ሞተዋል፣ ብዙ ሲቪሊያን ሞተዋል። አሁንም ምንም እንኳን በአሁን ተጠብቆ ችግር ይፈጠራል ባይባልም አጋጣሚ በመጠቀም ሌሎች ደግሞ ፍላጎት ያላቸው ሰዎች ችግር ይፈጥራሉ የሚል ግምት አለኝ።
ከንቲባው እንደምነው ግን ጸጥታውን አስተማማኝ ለማድረግ ተገቢው ቅድመ ዝግጅት ተደርጓል ይላል።
ይሄ ማለት እንደሚታወቀው ሃይማኖታዊ በዓል ነው፣ ህዝባዊ በዓል ነው። ስለዚህ ህዝቡ በዓሉን ያከብራል፣ በዓሉን ይከባከባል ብሎ ይታመናል። ዋናው የሚያከብረውም ስራ የሚሰራውም ህዝቡ ነው። መንግስት ደግሞ ይህን ፕሮግራም ፋሲሊቴት የማድረግ ህዝብን የመጠበቅ ስራዎች ስላሉበት እነዚህን ስራዎች አቅሙ በፈቀደ መልኩ ለመስራት የራሱን ዝግጅት እያደረገና ስራዎችን ለመስራት የሀገር መከላከያ ሰራዊትን ጨምሮ ሌሎች የከተማውን ጸጥታ መዋቅርና የአካባቢ የዙሪያ ወረዳው የጸጥታ መዋቅሮች አሉ። በጎ ፈቃደኛ ወጣቶችና የአካባቢ ማህበረሰብ ጋር በመተባበር በዓሉ ተጀምሮ እስከሚጠናቀቅ በሰላም እንዲሆን፣ ስርቆት እንዳይኖር፣ ሌሎች ተጨማሪ ወንጀሎች እንዳይፈጸሙ ይህን የሚያስተባብር አካል አለ። በአጠቃላይ የዚህ ዓመት የገና በዓል በችግር ውስጥ ምን የምናከብረው ነው፣ ከፍተኛ ኢኮኖሚ ድቀት ውስጥ የምናከብረው ነው። ነገር ግን የአካባቢያችን ማህበረሰብ ይህን ተረድቶ የበኩሉ ሚና ይወጣል ብለን እናምናለን። ለዚህም አስፈላጊ ዝግጅት እያደረገ ስለሆነ በዓሉ በድምቀት እንዲከበር የምንችለው ሁሉ ጥረት እያደረግ እንገኛለን።
የላሊበላ ከተማ ነዋሪ የሆኑ ሌላ አስተያየት ሰጪ ደግሞ መንግስት ጥሪውን ቀደም ብሎ ቢያስተላልፍም የሚጠበቀውን ያህል ሰው ወደ ከተማዋ እየገባ አለመሆኑን ጠቅሰዋል።
ከአንድ ወር ቀድመው ነው ዘንድሮ በተለየ መልኩ ገናን ማክበር አለብን፣ ገናን በላሊበላ እየተባለ ጥሪ የተደረገው። ያ ጥሪ ግን የሚጠበቀውን እንግዳ ማምጣት አልቻለም። ሰው አሁን በትራንስፖርት የሚመጣው እስካሁን እውነት ለመናገር አልገቡም፣ ተሳላሚዎቹን ማለት ነው። ይሄ ደግሞ ስሜቴ እንዲጎዳ አድርጎኛል።
የበዓል አከባበሩ አብይ ኮሚቴ አባል ዳንኤል አሸናፊ በበኩላቸው እንደ ከዚህ ቀደሙ ባይሆንም አይመጣም ብለን ከሰጋ ነው በላይ ሰው እያስተናገድን ነው ብለዋል።
ያው ቁጥር ማነስ ሊኖር ይችላል፣ ነገር ግን እንግዳው ይመጣል የሚል እንትን አለን። በረራን በተመለከተ ከባህር ዳር አዲስ ላሊበላ እና ከጎንደር ላሊበላ ጀምሯል። እሱም በመጀመሩ ምክንያት የተወሰኑ እንግዶች መምጣት መጀመራቸውን ማረጋገጥ እንችላለን። እኛ የእግረኛ ተጓዥም በተለይ አሁን ነገ ጀምሮ በጣም በብዛት እንትን የሚለው ከነገ ጀምሮ ነው የሚገባው። በተለመደው ልክ ነው ብለን ማለት አንችልም፣ ግን አሁንም አለ እግረኛ። በአዘጋጀናቸው የእግር ማጠቢያ ቦታዎች አሁን ስንንቀሳቀስ በጠበቅነው ልክ እንግዳ ይቀራል ተብሎ የተሰጋውን ያክል አይደለም፣ እንግዳው እየመጣ ነው። ከዚህ በፊት በነበረው ቁጥር ልክ ግን ሊሆን ይችላል ተብሎ አይታመንም። ይሄ ነው ያለው ነገር።
ይሁን እንጂ ጋሸናውም ሆኖ የላሊበላ ከተማ አስተያየት ሰጪ በጦር መሳሪያ ግጭት ውስጥ የገቡት አካላት በዓሉ እንዳይከበር የማድረግ ፍላጎት አላቸው ብለው እንደማያምኑ ነው ያስታወቁት። ኤልዛቤት አድማሱ የሚባሉ የአዲስ አበባ ከተማ ነዋሪ ደግሞ ላሊበላ ላይ ተገኝተው በዓሉን የማክበር ፍላጎት ቢኖራቸውም በጸጥታው ችግር ምክንያት እስካሁን ውሳኔ ላይ ለመድረስ መቸገራቸውን ተናግረዋል። አካባቢው በመከላከያውና በፋኖ ታጣቂዎች መካከል ከፍተኛ የተኩስ ልውውጥ በተደጋጋሚ የሚደረግበት፣ በዚህም ለንጹሐን ሞትና አካል ጉዳት ምክንያት የሆኑ ከባድ መሳሪያ አገልግሎት ላይ የዋሉበት፣ የፍልፍል አብያተ ክርስቲያኑ መጠለያ በከባድ መሳሪያ ፈንጣሪ እየተመታበት እንደሆነ ነዋሪዎች ያስታውሳሉ። ፖለቲካና ሃይማኖታዊ በዓላት ለየቅል ናቸው የሚሉት ከንቲባ ወንድምነው ደግሞ ምዕመኑ በዓሉን ወደ ታሪካዊ ስፍራ በመምጣት እንዲያከብር ጥሪ አስተላልፈዋል።
በዓል ከፖለቲካ ጋር የሚገናኘው ጉዳይ የለም። የዚህ ዓመት የገና በዓል ግን ትናንትም የነበረ ዛሬም ያለ ወደፊት የሚቀጥል ከትናንት ወዲያም የነበረ በዓል ነው። የሚመጣ ሰው ለመንጣ ያሰበ ሰው ችግር ገጥሟን ብለን አናስብም።
የክልሉ ባህል ቱሪዝም ቢሮ ኃላፊ ጣሂር መሐመድን በተደጋጋሚ በስልክ መስመራቸው ለማግኘት ብንሞክርም አልተሳካልንም። ከመንግስታዊ የአማራ ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ ግን ሃይማኖታዊና ህዝባዊ በዓላት በሰላምና በደማቅ ስነስርዓት እንዲከበሩ ቅድመ ዝግጅት መደረጉን ተናግረው ነበር። ገና በላሊበላ ሲታሰብ በመላእክትና በሰው ተምሳሌ ተሰይሞ በማሜ ጋራ ላይ የሚደረገው የቤዛ ኩሉ ሃይማኖታዊ ክዋኔ አብሮ ይነሳል። መጀመሪያ በኮቪድ ቀጥሎም በሰሜኑ ጦርነት፣ አሁን ደግሞ በክልሉ ባለው የጸጥታ ስጋት የገና አከባበርን ጨምሮ የቱሪስት ፍሰቱ እንደተቀዛቀዘ ከአካባቢው የደረሱን መረጃ ያመለክታል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
የገና በዓል ዘገባዎቻችን ይቀጥላሉ። ወደ ትግራይ ስናልፍ ደግሞ በትግራይ ክልል ሰላም በመስፈኑ የዘንድሮን የገና በዓል ተስፋ በተላበሰ ስሜት እንደሚያከብሩት የመቀለ ከተማ ነዋሪዎች ቢገልጹም ተፈናቃዮችን ወደ ቀያቸው አለመመለሳቸውና ድርቅን ተከትሎ የመጣው ችግር ግን ድባቡን እንዳደበዘዘው ተናግረዋል። ሙሉጌታ ጽባ ተጨማሪ አለው።
የኮንስትራክሽን ቴክኖሎጂ አስተዳደር የሶስተኛ ዓመት ተማሪ ነው። በጦርነቱ ወቅት ከትግራይ ኃይሎች ጋር ተሰልፎ ሲዋጋ እንደነበር የገለጸው ሸዊት በዓልንም በውጊያ መሀል ጭምር ማሳለፉን ያስታውሳል።
አንዳንዴ በጦርነቱ ተከብረዋለክ፣ እየተዋጋክ ምናምን ተከብረዋለክ። አንዳንዴ ደግሞ ትንሽ አረፍትልና
ባለው ነገር ለምሳሌ ዳቦ ምናምን ነበር ዘኔ እንትምን ብለው አብዛኛው ጊዜ ዳቦ ታረጋለ ዳቦ በጆሊጅ ስኳር ምናምን አርገ ነበር የምታከብረው የዛኔ እንደዛ ነበር የምናከብረው በራ ላይ ያለን ማለት ነው። ለምሳሌ 2014 የመስቀል በዓል በጦርነት ነበር ያከበርነው። ዛሬ መስቀል ምናምን ያርከ የምታከብረው ጋባለ ጊዜ ተሰብስበክ ምናምን የሆነ ጭፈራ ምናምን አለ የሚበላ ብዙም የለም ግን በቃ በደስታ ነው የምታከብረው የዛኔ። ብዙም የቤተሰብ ናፍቆት አለ ብዙ ነገር ይችላል ነው በደስታ የምታከብረው የዛኔ ማለት ነው።
ከሰላም ስምምነቱ በኋላ አቋርጦት ወደ ነበረ ትምህርቱ የተመለሰው ሸዊት ሰላም ከሁሉም በላይ ነው ብሏል። የዘንድሮን የገና በዓል ከዚህ ቀደም ያደርግ እንደነበረው ከዩኒቨርሲቲ ጓደኞቹ ጋር እንደሚያከብረው ተናግሯል።
ሰላም ምን ያክል ትልቅ ነገር ነው አይተናል። ሰላም ሆነ ሲባል እኔ አላመንኩም ነበር። ይዛኒ በቃ የሆነ ሰላም ሆነ ጦርነት የለም ሲባል በ24 በቃ እኔ አላመንኩም ነበር። በቃ የሆነ ተጠራጠራለ ከውስጥ ጋር ከዛ አንድ ሳምንት ሁለት ሳምንት አንድ ወር ይለሲ ደግሞ ከጦርነት ወጥተክ እንደዚህ ትምህርት ተምረክ ከቤተሰቦች ጋር ከጓደኞች ጋር ማሳለፍ በጣም አሪፍ ነገር ነው። እኔም ቃላት የለኝም ከዚህ ጦርነት ወጥቼ ወደ ይህን ሰላም በማየቴ የምገልጽበት ቃላት የለኝም። ዩኒቨርሲቲና በዓል አሪፍ ነው። ዛን ቀን የሚቀርብልክ ነገርም አሪፍ ነው ከዩኒቨርሲቲ ማለት ነው። ከዛ አንጻር ደግሞ ከጓደኞቹም እየከደም ሚት ጋሉ ከነሱ ጋር ሆነ አሪፍ ነው ተሳልፎ ግቢ ላይ ታሳልፋለ ከተማ ወጥተክ ምናምን አሪፍ አድርገን ነው ተቀብለው።
በሰሜን ኢትዮጵያው ጦርነት ምክንያት ቀያቸው ለቀው ተሰደው በመቀለ የተፈናቃዮች ማዕከል የሚኖሩት ወይዘሮ ቱረስ ተካ ደግሞ ተከታዩን ብለዋል።
ጸገደን ለነዳ በጽቦና ኩረኔርና
በጸገድ የነበርንበት ጊዜ በዓሉን በጥሩ አድርገና ክብር ነበር። በቤታችን በቀያችን በግ ወይም ፍየል አርደን ተጨማሪ ዶሮ አርደን ጠላም ጠምቀን አምባሻ አዘጋጅተን በድምቀት ደስ ብሎን እናከብር ነበር። አሁን ግን ችግር ውስጥ ነው ያለነው። ከብዙ ጊዜ በኋላ ስንዴ ሰጥተናል። እሱን እንጀራ ጋግረን በዓሉን በዚህ መጠለያ ድንኳን እናከብራለን። አንድ ዶሮ የሚታረድ የለም። የመቀሌ ሕዝብ ባለፉት በዓላት ልብሶች እያመጣ ካለው ምግብ እያካፈለን ከኛ ጋር እያከበረ ነበር። አሁን ግን አብዛኛው ሕዝብ ለራሱም ተቸግሯል።
በቀጣይ ዓመት በዓልን ወደ ቀያቸው ተመልሰው ለማክበር እንደሚናፍቁ ወይዘሮ ትውረስ ገልጸዋል።
ቀጻል ትምኒት ሄዳ አደይክ ምለስ
ምኞቴ ወደ ቀየ እንድመለስ ነው። በቤት የሚኖርበትና እንደ በፊቱ ሰርቼ እንስሳት እንዲኖረኝ ነው የምመኘው። እዚህ እኮ የሚመጣው ውስን እርዳታ ነው። እርስ በርስ እያጣላን ነው የሚውለው። መንግስት በስምምነቱ መሰረት ወደ ቀያችን እንድመልሰን ነው የምንጠይቀው።
በአክሱም ከተማ ነዋሪ የሆኑት አቶ ፀሐይ አስገዶም በበኩላቸው በከተማዋ ያለው የበዓል ድባብ እንዲህ ይገልጹታል።
2016 ዓ.ም የልደት በዓል የአክሱም ከተማ በተለየ መንገድ እያከበረች ትገኛለች። ምክንያቱም እኛ 3 ዓመት ሙሉ በጦርነቱ የቆየን ስለሆነ በጦርነቱ ምክንያት ተጎድቶ የነበረው ሕዝባችን እና አሁን ትንሽ የሰላምን ሁኔታ በመጠቀም በተሟላ መንገድ እንኳን እየተካሄደ ባንልም በተገኘው ሰላም ግን አንጻራዊ ከነበረው ዛሬ 3 ዓመት ከነበረው ሁኔታ ጋር በማነጻጸር ከተማችን የልደት በዓል ለማክበር በጥሩ ሁኔታ ትገኛለች። የከተማችን የስራ እንቅስቃሴ በወሳኝ መልኩ እንኳን ባይሆንም ጥሩ እንቅስቃሴ ላይ ያለች ናት።
ማህበረሰቡ የመተጋገዝ ባህሉ አሁንም ሊጠናከር ይገባል ብለዋል አቶ ፀሐይም።
ያለውን ድርቅ ምክንያት በማድረግ ህዝባችን በችግር ላይ ያለ ስለሆነ የተሟላ ደስታ ይኖረዋል ብለናና እንትን አንልም። ምክንያቱም ህዝባችን በተለያየ የድርቅ ምክንያት በረሃብ እየተቸገረ ነው። ከተቸገሩ ወገኖቻችን ጋር ለማክበር እያደረግን ነው።
ቤተልሔም ክንደያ ደግሞ በመቀለ ከተማ በጭማቂ ቤት ንግድ ላይ የተሰማራች ወጣት ነች። የሰላም ስምምነቱ በንግድ እንቅስቃሴው ላይ ውስን ለውጥ አምጥተዋል ብላለች። በጦርነቱ ጊዜ ያሳለፈቻቸውን በዓላትም እንዲህ ታስታውሳለች።
በጦርነት ጊዜ በጣም ከባድ ነበር። በዓል ለማክበር ፍራቻም ነበር። ድሮንም ያው የነበረ ሁኔታም በጣም ከባድ ነበር። ረሃብ ምናምን ብዙ ነገርም ስለነበር አናከብር ማለት ይቻላል። አሁን ይሻላል። ያው አንዳንድ ነገሮች እንደ ድሮም ከጦርነቱ በፊት እንደነበረበት አይነት ሁኔታ እንኳን ባይሆን ግን ወደ ተሻለ ስራ ላይ እንውላለን፣ ስራ እንሰራለን። አትሊስት ሰው ይወጣል፣ ይገበያያል ምናምን። በዛ ሰበብ ስራ ሰርተን እንገባለን። ቤታችንም ከፋሚሊ ጋር ብዙ ነገር እንኳን ባይገኝ አትሊስት ሰላም ሆኖ በሰላም በደስታ እናከብረዋለን።
ዘንድሮ በዓሉ ሰላም ሰፍኖ የሚከበር በመሆኑ በተስፋ የሚከበር ነው ያለችው ቤተልሔም፣ በክልሉ ያለው የድርቅ ሁኔታ ግን ድባቡ እንዳደበዘዘው ታስረዳለች።
እንደ ድሮ ብዙ ነገር መግዛት እንኳን ባንችል የሚታረድ ነገር ምናምን መግዛት እንችላለን። ግን እንደ ድሮ ጌጣጌጡም የሆነ ዲኮር አደርጋለሁ ብዙ ነገር አደርጋለሁ ማለት ግን በዚህ ያለንበት ሁኔታ የሚቻልም አይደለም። ብዙም እንደዛ አይነት ነገር የለም። የበዓል ዋዜ ዋዜማ ላይ ነው እንጂ ስራ ቦታ የምንውለው። የበዓል ዕለት ከፋሚሊ ጋር ከልጆች ጋር ተሰባስበን ነው የምናከብረው። መልካም ምኞቴ ከዚህ ያለንበት ረሃብ ከጦርነቱ በኋላ የተፈጠሩ አንዳንድ ነገሮች እንደ በፊት ተመልሰው ሰው ተፈቅሮ ተናቅሎ ያለ ህዝብም ወደ የቦታው ተመልሶ የተራበውን ጠግቦ ለማየት ያብቃን። የሚቀጥለው አመት የበዓል መንፈስ ኖሮን እንድናከብረው እንዲኖረን ነው የምፈልገው። ለሁሉም የክርስትና እምነት ተከታይ መልካም የልደት በዓል ማለት ፈልጋለሁ።
የመቀሌ ዩኒቨርሲቲ ተማሪና የቀድሞ ተዋጊ ሸዊት ገብረትንሳኤ መሪዎች ካሁን በኋላ ልዩነታቸው በውይይት ብቻ እንዲፈቱ ተማጽነዋል።
ጦርነት መጥፎ ነገር ነው። ከጓደኞችህ ከወንድምህ ብዙ ነገር ያጣነው በዚህ 3 አመት ውስጥ ጦርነት በድጋሚ እንዳይከሰት ላሉ ስፔሻሊ በትግራይ ምድር በየ30 አመቱ ምናምን የሚከሰተው ጦርነትና እዚህ ይሄ በሁሉም የሚከሰተው በፖለቲካ ችግር ነው። ከዛ እርስ በርስ ነው የምንጋጨው ከአማራ ህዝብ ጋር ከምናምን ነውና ከነዚህ ጋር ተከባብረን የሚመሩትም ተከባብረን ለኛ ለልጆቻችን የሆነች ንጹህ የሆነች ሀገር ጦርነት የለባት የሆነ ችግር ካለ በውይይት እንዲፈታ በማይነኝ የነበረው ጓደኝነታችን ወዳጅነታችን አጠናክረን በሰላም ብንፈታው ችግሩ ባይ ነው።
ከፕሪቶሪያው የሰላም ስምምነት በኋላ የገና በዓል በትግራይ ክልል ሲከበር የዘንድሮ ለሁለተኛ ጊዜ ነው። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ለዛሬ የያዝናቸው የበዓል ዘገባዎቻችን እነዚህ ነበሩ። በዓሉን አከባበር አስመልክቶ የሚዘጋጁ ዝግጅቶቻችን ግን ቅዳሜና እሁድ ይቀጥላሉ። በዓሉን እሁድ ለምታከብሩ መላው የክርስትና እምነት ተከታዮች መልካም በዓል እንዲሆንላችሁ ከአሜሪካ ድምጽ እንመኛለን። አሁን ወደ ሌሎች ዘገባዎቻችን እንለፍ። ሐሙስ ዕለት ፈንጆችን የጫነ ሰው አልባ የሁቲ ጀልባ ዓለም አቀፍ ውሃዎችን የሚያቋርጡ መርከቦች ላይ ጥቃት ለማድረስ ሲሞክር ቀይ ባህር ላይ መፈንዳቱ ተዘግቧል። የአሜሪካ ድምፅ ዘጋቢ ካርላ ባብ ዩናይትድ ስቴትስ እና ሌሎች ሀገራት ለእነዚህ ጥቃቶች እየሰጡት ስላሉት ምላሽ አጠናክራ ያደረሰችን ዘገባ ተከታዩ ነው። የሁቲ ታጣቂዎች በቀይ ባህር ላይ የሚጓዙ የንግድና ወታደራዊ መርከቦች ላይ ተከታታይ ጥቃት ማድረሳቸውን ተከትሎ ዩናይትድ ስቴትስ እና ሌሎች ከ20 በላይ ሀገራት በዓለም አቀፍ ውሃዎች ላይ የሚጓዙ መርከቦችን ደህንነት ለመጠበቅ በሚደረግ ዘመቻ ላይ እየተሳተፉ ነው። ጆን ከርቢ የብሔራዊ ደህንነት ስልታዊ ግንኙነት አስተባባሪ ናቸው።
All told, these US and coalition ships and aircraft contribute to an impressive air and missile defense capability.
እነዚህ የአሜሪካና የጥምረቱ መርከቦች እንዲሁም አውሮፕላኖች አስደናቂ የአየርና የሚሳኤል መከላከል አቅም አላቸው። ለጠንካራ የደህንነት የመረጃና ወታደራዊ ምልከታ ማስተዋጽኦ ያደርጋሉ። ይህ እንግዲህ የማጥቃትና የመከላከል ኃይላቸውን ሳይጨምር ማለት ነው።
የዩናይትድ ስቴትስ ባለስልጣናት እንደሚሉት በርካታ የአሜሪካ፣ እንግሊዝና ፈረንሳይ የጦር መርከቦች በፍጥነት ተለዋዋጭ በሆኑ የውሃ መተላለፊያዎች ላይ ለሚጓዙ የንግድ መርከቦች ጥበቃ እያደረጉ ነው። ግሪክና ዴንማርክም ጥበቃውን ለማጠናከር ተጨማሪ የጦር መርከቦችን በቅርቡ እንደሚልኩ ይጠበቃል። የአሜሪካ መከላከያ ሚኒስትር ወይም ፔንታገን ፕሬስ ጸሐፊ ሜጀር ጀነራል ፓት ራይደር በውሃ መተላለፊያዎች ላይ ስላለው ትልቅ አደጋ ያስረዳሉ።
These are illegal, dangerous attacks. Since November 18th,
እነዚህ ህገወጥና አደገኛ ጥቃቶች ናቸው። እንደ አውሮፓውያኑ አቆጣጠር ከህዳር 18 ጀምሮ እስካሁን በደቡባዊ ቀይ ባህርና በኤደን ባህረ ሰላጤ ላይ በሚጓዙ የንግድ መርከቦች ላይ 25 ጥቃቶች ተሰንዝረዋል።
ዩናይትድ ስቴትስና ሌሎች በደርዘን የሚቆጠሩ ሀገራት ሁቲዎች የሚያደርሱትን ጥቃት ካላቆሙ ሁቲዎችን ኢላማ ያደረገ ወታደራዊ እርምጃ እንደሚወስዱ አስጠንቅቀዋል። ጆን ከርቢ
United States does not seek conflict with any nation or actor in the Middle East, nor do we want to see the
United States ከማንኛውም ሀገር ወይንም መካከለኛው ምስራቅ ውስጥ ከሚገኝ ቡድን ጋር ግጭት ውስጥ መግባት አትፈልግም። በእስራኤልና በሐማስ መካከል የሚካሄደው ጦርነትም ወደ ቀጠናው ሲስፋፋ ማየት አትፈልግም። ነገር ግን ራሳችንን፣ ጥቅሞቻችንን፣ አጋሮቻችንን ወይንም ነጻ የዓለም አቀፍ ንግድ ፍሰትን ከመጠበቅ ተግባር አናፈገፍግም።
ጥቃቶቹ ግን ሊቀጥሉ ይችላሉ። የየመኑ ሁቲ ቡድን መሪ ታጣቂዎቹን ኢላማ የሚያደርግ ማንኛውም የአሜሪካ መርከብ የሁቲ ቀጣዩ ኢላማ ሊሆን እንደሚችልም በዚህ ሳምንት አስጠንቅቀዋል። በካርላ ባብ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከአሜሪካ ድምጽ ዝግጅቶቻችን እንደቀጠሉ ናቸው። ዩናይትድ ስቴትስ ውስጥ የተሰራ አንድ አዲስ ጥናት 40 በመቶ የሚሆኑ ስራ ቀጣሪዎች እድሜያቸው በ20ዎቹ የሚገኙ ወጣቶችን ለመቅጠር እንደማይሹ ጠቆመ። በቅርቡ ይፋ የተደረገው ይህ ጥናት አብዛኞቹ ቀጣሪዎች እድሜያቸው በ10ዎቹ ማብቂያና በ20ዎቹ ውስጥ የሚገኙ በምጽሐር ቃሉ ጂንዚ የሚባሉትን አዲስ ተመራቂ ወጣቶችን ለመቅጠር ፈቃደኛ እንዳልሆኑን ያመለከተው ጥናቱ 800 የሚሆኑ የድርጅት ስራ አስኪያጆችና ዋና ስራ አስፈጻሚዎች ላይ የተደረገ ሲሆን ከ10 ቀጣሪዎች መካከል 4ቱ የቅርብ ጊዜ ተመራቂዎች ኃላፊነት የማይሰማቸውና ብቁ አይደሉም ብለው እንደሚያምኑ፣ ስለዚህም እንደማይቀጥሯቸው ተገልጿል። ዘገባው የዶራ ሜካወር ነው። ኤደን ገረመው ታቀርበዋለች።
በቅርቡ ከ800 በላይ ስራ አስኪያጆችና ዳይሬክተሮች ላይ ዩናይትድ ስቴትስ በተደረገ አንድ ጥናት ቀጣሪዎች በተለምዶ ጄንዚ በመባል የሚታወቁትንና በጎርጎሮሳውያኑ 1990ዎቹ ማብቂያ ላይና በ2000 ዓ.ም መጀመሪያ ላይ የተወለዱ ልጆችን ለመቅጠር ፈቃደኛ አለመሆናቸውን አስታውቋል። በታህሳስ 2023 ይፋ የሆነው ይህ ጥናት 800 የዩናይትድ ስቴትስ ዳይሬክተሮችና ዋና ስራ አስፈጻሚዎች ላይ የተካሄደ ሲሆን ጥናቱ ከ10 ስራ አስኪያጆች መካከል 4ቱ በዚህ የእድሜ ክልል ውስጥ ያሉ ወጣቶችን ከቅጥር እንደሚያገላቸው አመላክቷል። ከ5 ቀጣሪዎች መካከል አንዱ ደግሞ የስራ ቃለ መጠይቃቸው ቀን እነዚሁ ወጣቶች ከወላጅ ጋር ነው የመጡት ብለዋል። 21 በመቶ የሚሆኑት ቀጣሪዎች ወጣቶቹ በርቀት በሚኖራቸው የቃለ መጠይቅ ወቅት ካሜራቸውን ከፍተው ማንነታቸውና ያሉበት ሁኔታ እንዲታይ አለመፍቀዳቸውንም ተናግረዋል። ቀጣሪዎቹ በተጨማሪም በአካል የመጡት ወጣቶች በቀጥታ የሰው አይን እያዩ ለማውራት የማይደፍሩ፣ አለባበሳቸውም ሆነ ንግግራቸው ስርዓት አልባ ሆኖ እንዳገኙት አስታውቀዋል። የዚህ ጥናት ውጤት እንዳላስገረማቸው የተናገሩት ደግሞ በዋሽንግተን ዲሲ አካባቢ የቅርብ ጊዜ ተመራቂዎችን በአካውንቲንግና ቴክኖሎጂ ስራ እንዲያገኙ የሚያሰለጥኑት ማይክል ኮነር ናቸው።
ያው ዋናው ነገር ቁም ነገረኝነት የጎደለ ይመስላል። ዝም ብለው በፈሰሰበት ነው የሚነግዱት ወይንስ ስራውን ይፈልጉታል?
ኮነር በቨርቹዋል ወይም በርቀት በኮምፒውተሮች በሚደረጉ ቃለ መጠይቆች ወቅት ካሜራ ለማብራት ፈቃደኛ ያልሆነ አመልካች ገጥሟቸው አያውቅም። ነገር ግን ተጠያቂዎቹ ለፕሮፌሽናል ስራ ተስማሚ ባልሆኑ እንደ ገበያ ማዕከል ባሉ ስፍራዎች እየተጓዙ ቃለ መጠይቁ እንዲደረግ መጋበዛቸው ግን ያጋጠማቸው ነገር ነው። ልክ እንደ ኮነር ሁሉ በኒውዮርክ ኢታካ ኮሌጅ የስልታዊ ተግባቦት መምህርት የሆኑት ፕሮፌሰር ዳያን ጋይስኪ የኮቪድ-19 ወረርሽኝ የቅርብ ጊዜ የዩኒቨርሲቲ ተመራቂዎችን እድገትና ብስለት ላይ ተጽዕኖ አሳድሯል ይላሉ።
12ኛ ክፍል ሲጨርሱ ሁሉም ነገር ተተራምሶ ነበር። መደበኛ የሆነ የመረቃ ስነ ስርዓት፣ የወጣቶች የመሰነባበቻ ድግስ ወይም ፕሮም እና እነዚህን የመሳሰሉ ነገሮች አልነበሯቸውም።
ፕሮፌሰር ዳያን አክለውም የዚህ ውጤት ተማሪዎቹ የስራውን ዓለም ሲቀላቀሉ በራስ መተማመናቸው እንዲወርድ አድርጓል ይላሉ።
ዩኒቨርሲቲ መግባት የሚያጎናጽፏቸው ከመማሪያ ክፍሎች ውጭ ላሉ ተሞክሮች ዝግጁ መሆንን፣ በማህበረሰብ ውስጥ ያሉ መርሃ ግብሮች ላይ ተሳትፎ ማድረግን፣ ለስራ ልምድ መውጣትን የመሳሰሉ ነገሮች በሙሉ አልነበሯቸውም።
በጥናቱ ላይ የተሳተፉት 38 በመቶ የሚሆኑት ቀጣሪዎች የቅርብ ጊዜ ተመራቂዎችን ከመቅጠር ይልቅ ተለቅ ያሉትን ለመቅጠር እንደሚመርጡ አስታውቀዋል። ይህም ብቻ ሳይሆን ተለቅ ላሉት ሰራተኞች ጥቅማጥቅሞችንና ከርቀት ሆኖ የመስራት ሁኔታም ለማመቻቸት ፈቃደኛ ናቸው። ግማሽ በግማሽ የሚሆኑት ቀጣሪዎች ደግሞ የቅርብ ጊዜ ተመራቂ የሆኑት እድሜያቸው እስከ 25ና 27 የሚደርሱ ወጣቶችን ቢያንስ አንድ ጊዜ ከስራ ማባረራቸውን ተናግረዋል። 63 በመቶ የሚሆኑት ቀጣሪዎችም የቅርብ ጊዜ ተመራቂዎች የስራ ጫናን የመቀበል አቅም የላቸውም ያሉ ሲሆን፣ ሌሎች 61 ከመቶ የሚሆኑት ደግሞ አብዛኞቹ ለስራ አርፍዶ ይመጣሉ ብለዋል። በተጨማሪም 59 በመቶ የሚሆኑት ቀጣሪዎች እነዚህ ወጣቶች የታዘዙትን ስራዎች በጊዜ እንደማያስረክቡ የተናገሩ ሲሆን፣ በተመሳሳይ 53 ከመቶ የሚሆኑት ቀጣሪዎችም እነዚህ ወጣቶች ለስብሰባ ሳይቀር አርፍዶ ይመጣሉ ይላሉ። ኮነር ታዲያ ይሄ ሁኔታ የቅርብ ጊዜ ተመራቂዎች ላይ ተባብሶ ታየ እንጂ ጉዳዩ ቀደም ብሎ የጀመረ ነው ይላሉ።
ቢሮ የሚገቡ ቢሆን ኑሮ የስራ ጫናውን የሚቋቋሙበት የተሻለ እድል ነበራቸው። እነዚህ ልጆች በስራው ዓለም ውስጥ እንዴት ማደግ እንደሚቻል አሰልጣኝ ያሻቸዋል።
በአንጻሩ ፕሮፌሰር ዳያን በኮሌጅ ተማሪዎች ዘንድ የአእምሮ ጤና እክል አይሎ መጨመሩን የተናገሩ ሲሆን፣ በዚህም የተነሳ የኮሌጅ መምህራን በተማሪዎች ክፍል የመግባት ሁኔታ ላይ ያላቸውን ቁጥጥር ማለዘባቸውን፣ እንዲሁም ደግሞ የቤት ስራ የሚያስረክቡበት ጊዜ ላይም ነጻነት መስጠታቸውን ይናገራሉ።
አሁን ላይ ቀጣሪዎች እያነሱት ያለውና የተቀየረው ነገር ያለው የጭንቀት መጠንና የአእምሮ ጤና ተግዳሮቶች ናቸው።
ኮነር ታዲያ እነዚህ ወጣቶች ሁኔታዎች ቀለል እንዲልላቸው እየተመቻቸ ነው ይላሉ።
ለአንዳንድ ቀጣሪዎች ነገሮችን ቀለል አድርገው ለመቀበል በመሞከር ላይ ናቸው። በዚያ በኩል ትልቅ ልዩነት አይቻለሁ። የአእምሮ አቅመ ቢስነት ወይንም ነገሮችን መቀበል አለመቻል ተቀብሎ ራስን መንከባከብን እውቅና መስጠት እንደማለት ነው። ምክንያቱም እነዚህ ልጆች እንዲያድጉ የተነገራቸው ይህንኑ ነው።
የስራ ቅጥር አሰልጣኙ ኮነር ጄንዚ ተብሎ የሚታወቀው የእድሜ ቡድን ላይ ያሉት የቅርብ ጊዜ ተመራቂ ወጣቶች ምንም እንኳን ለፕሮፌሽናል ስራ ቁርጠኝነት ያለማሳየት ሁኔታቸው ከወረርሽኙ በኋላ ቢያይልም እነዚህ ሁኔታዎች ግን ቀድሞም ቢሆን እየተለመዱ የነበሩ ነገር ናቸው ይላሉ።
ውድቀት የሚያጋጥም ይመስላል። አንዳንዶቹ የቅርብ ጊዜ ምሩቃን በጣም እንክብካቤ የበዛባቸው ናቸው። እንደምታውቁት ዓለም ደግሞ በአብዛኛው ይቅርታ አታውቅም። ስለዚህ ሰዎች በጊዜ ይህን ነገር ከተረዱት ለወደፊት የስራ ዘመናቸው መልካም የሚሆን ይመስለኛል።
ኮነር አክለውም ወጣቶች ከስራ እድገት ይልቅ የሚያሳስባቸው በስራና በህይወታቸው መካከል ያለው ሰዓት ነው ይላሉ።
ይህንን ትውልድ በዋናነት የሚያሳስበው ነገር በትርፍ ጊዜ የሚደረግ ልምምድና በዚያው ዙሪያ እንደ አስፈላጊነቱ የሚለዋወጥ ሁኔታ ምቾት ነው። የወደፊት ሁኔታዎችን በተመለከተ በገንዘብም ሆነ በስራ ለማደግ ያላቸው ፍላጎት ዝቅተኛ ነው። በቃ ሁሌም የዛሬን ለመኖር የሚፈልጉ ነው የሚመስለው።
በዚህ ጥናት ላይ ከተሳተፉ 800 የሚሆኑ ስራ አስኪያጆችና ዋና ስራ አስፈጻሚዎች ውስጥ ግማሽ ያህሉ ጄንዚ በሚባለው የእድሜ ክልል ውስጥ ያሉ ተቀጣሪዎች ለስራው ያልተመጣጠነ ክፍያ ጠይቀዋል ይላሉ። ፕሮፌሰር ዳያን ግን ይህ የሚያሳየው ወጣቶቹ ከቀደመው ትውልድ በተሻለ ገንዘብ ላይ ያላቸው እውቀት መዳበሩን ነው ይላሉ። ፕሮፌሰር ዳያን አያይዘውም እነዚህ ወጣቶች ገና በዩኒቨርሲቲዎችና ኮሌጆች ውስጥ ሳሉ ኮርፖሬሽኖች እጅግ ብዙ ስራን በትንሽ ወጪ እንደሚያሰሩ መስማታቸውንና ማወቃቸውን ይገልጻሉ። እነዚህ ወጣቶችም ህልም የሚያደርጉት የተቀጣሪዎቹን ደሞዝ ሳይሆን የቢሊዮነር ቀጣሪዎቹን ገቢ መሆኑንም አክለው ተናግረዋል። ለዶራ ማካወር ዘገባ አይደን ገረመው።
የምሽቱ ዝግጅቶቻችን በዚሁ ተጠናቀቁ። ሰላም፣ ደህና እደሩ።